ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
በኢትዮጵያ የሕግ ልዕልናን ለማስፈን የተጀመረው ሂደት ፖለቲካዊ መልክ አለው ሲሉ የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ተናገሩ።
ከሄሊኮፕተር ሞራድስ ተአስርካ በካቴና ሙሳና አይተታፈሰ
ካቴና አስረ ከሄሊኮፕተር ማውረድ ትክክል አይደለም። ከኛ ጋር አልተታኮሰም፣ አልረበሸም። በሰላም የተያዘ ሰው ነው። ወደ ካቴና ለማስገባት ምክንያት የለም። ከዚያ በኋላም ፖለቲካ ተጀምሯል ነው የምንለው።
ዝርዝሩ በዕለቱ አብይ ርዕስ ተይዟል። ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። የዛሬ ሰኞ ህዳር 10 2011 ዓ.ም ምሽት አስተናጋጆቻችሁ ሰሎሞን አባተና
ሰለሞን ክፍሌ እንሆናለን። አብረን እናምሽ። በቅድሚያ የዕለቱን ዜናዎች እናሰማለን። ሰለሞን አባተ ያቀርብልናል።
የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 10ኛ ተረኛ ወንጀል ችሎት ለአንድ ተጠርጣሪ ተከላካይ ጠበቃ መንግስት እንዲያቆምለት የሰጠውን ትዕዛዝ ዛሬ አነሳ። በነ ሜጀር ጀነራል ክንፈ ዳኘው ላይ ፖሊስ የጠየቀውን ተጨማሪ 14 ቀን የምርመራ ጊዜ ፍርድ ቤቱ ፈቅዷል። ዜናው እየተጠናቀረ ነው፣ እንደደረሰን ዝርዝሩን እናሰማለን። በኢትዮጵያ የሕግ ልዕልናን ለማስፈን የተጀመረው ሂደት ፖለቲካዊ መልክ ይዟል ብለዋል የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል። ሂደቱ ትግራይን ለማንበርከክ የሚደረግ ነው ሲሉ ያከሉት ምክትል ርዕሰ መስተዳድሩ ይህም የውጭ እጅ አለበት ሲሉ አክለዋል። የዚህ ዘገባ ሙሉ ዝርዝር በአብይ ርዕሳችን ክፍለ ጊዜ ይቀርባል። የዩናይትድ ስቴትስዋን ምዕራባዊ ግዛት በገጠማት እጅግ አውዳሚ ሰደድ እሳት እስካሁን የደረሱበት ያልታወቀ ወደ 1000 የሚጠጋ ቁጥር ያላቸው ሰዎች መኖራቸውን ባለሥልጣናቱ አስታውቀዋል። በቃጠሎው ሙሉ በሙሉ ከወደመችው ፓራዳይዝ ከተማ የተረፉ ተጨማሪ 300 ሰዎች በደህና መገኘታቸውም ዛሬ ተገልጿል። በቃጠሎው ምክንያት እስከ ትናንት እሁድ የሞተው ሰው ቁጥር 77 መድረሱ የተረጋገጠ ቢሆንም ማንነታቸው የታወቀው ግን የ67ቱ እንደሆነ ባለሥልጣናቱ አመልክተዋል። ሰደዱን ለማቆም ከ5500 በላይ የእሳት አደጋ ተከላካዮች ተሰማርተው ቀንና ሌሊት እየሰሩ ሲሆን ቃጠሎ ባይቆምም ወደ 65 ከመቶ የሚሆነውን በቁጥጥር ስር መዋላቸው እየተሰማ ነው። ፕሬዚደንት ዶናልድ ትራምፕ ከትናንት በስቲያ ቃጠሎ ያለፈባቸውን አካባቢዎችና የፓራዳይዝ ከተማን ቅጣይና ፍርስራሽ ተመልክተዋል። አደጋው እጅግ የከፋ መሆኑንም ተናግረዋል። ፕሬዚደንቱ የአስቸኳይ ድጋፍ ፌዴራል የገንዘብ እርዳታ እንዲላክ የፈቀዱ ሲሆን የፕሬዚደንቱ ድጋፍ ይቀጥላል የሚል ተስፋ እንዳላቸው የካሊፎርኒያ ገዢ ጄሪ ብራውን አስታውቀዋል። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በሳዑዲ አረቢያው ጋዜጠኛ ጀማል ካሾግዢ ግድያ ውስጥ እጃቸው አለ ያለቻቸው 18 ሰዎች ወደ ድንበር ወደማይገድበው የአውሮፓ ህብረት የዝውውር ክልል ወደ ሆነው ሸንገን ቀጠና እንዳይገቡ ጀርመን እገዳ መጣሏን የውጭ ጉዳይ ሚኒስትሯ ሃይኮ ማስ አስታወቁ። በርሊን በግለሰቦቹ ላይ እገዳውን ከመጣሏ በፊት ከፈረንሳይና ከእንግሊዝ ጋር መመካከሯንም ጀርመናዊው የውጭ ጉዳይ ሚኒስትር ገልጸዋል። ብራስልስ ላይ ከተሰበሰበው የአውሮፓ ህብረት ጉባኤ ጎን ለጎን በተካሄደ መግለጫ ላይ የተናገሩት ማስ አሁን በራሱ በወንጀሉ ላይና አድራጎቱ እንዲፈጸም ማን እንዳዘዘ መለየትን ጨምሮ ከመልሶቹ ጥያቄዎቹ ይበዛሉ ብለዋል። የጀማል ካሾግዢ ግድያ እንዴት እንደተፈጸመ የሚጠቁመው የተቀረጸ ድምፅ ምን እንደሆነ ሙሉ ማብራሪያ እንደተሰጣቸው ትናንት የተናገሩት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በአድራጎቱ የአመፃና የክፋት መጠን መብዛት ምክንያት ድምፁን ራሱን ማዳመጥ እንደማይፈልጉ ገልጸዋል። የስቃይ ድምፅ ነው፣ አስቀያሚ ድምፅ ነው፣ ሁከትና አመፃ የበዛበት የጭካኔና የክፋት አድራጎት ነው ብለዋል ሚስተር ትራምፕ። ዋይት ሃውስ ቤተ መንግሥት የሲኤንኤን የዜና አውታር ጋዜጠኛ የሆነውን የጂም አኮስታን የመግቢያ ፍቃድ እንደገና ሊነጥቀው መሆኑን ሲኤንኤን አስታወቀ። ቤተ መንግሥቱ የአኮስታን ፍቃድ የሚያነሳው መግቢያው እንዲመለስለት ዳኛ የወሰነው ጊዜ የሚያበቃውን ኖቬምበር ወር መጨረሻ ላይ በመሆኑ ነው። የትራምፕ አስተዳደር አኮስታ ወደ ቤተ መንግስቱ ግቢ እንዳይገባ ያገደው የዛሬ 2 ሳምንት አካባቢ ጋዜጠኛው ፕሬዝዳንት ትራምፕ ጋዜጣዊ መግለጫ የሰጡ በነበረው ወቅት ከፕሬዝዳንቱ ጋር የተጋጋለ ሰጣ ገባ ውስጥ ከገባ በኋላ ነበር። ፕሬዝዳንት ትራምፕ ራሳቸው የሾሙአቸው የዋሽንግተን ዲሲ ፌደራል ዳኛ የዋይት ሃውስ አድራጎት የአኮስታን ህገ መንግስታዊ መብቶች የተዳፈረ ነው በሚል ነበር ፍቃዱ ለጋዜጠኛው እንዲመለስለት ያዘዙ። ይሁን እንጂ የዳኛው ትዕዛዝ የከትናንት በስቲያው አርብ እንደተላለፈ ዋይት ሃውስ ፍቃዱን የፊታችን ኖቬምበር 30 ወይም ህዳር 21 መልሶ እንደሚነጥቀው ማሳወቁን ሲኤንኤን ያመለከተ ሲሆን የዜና አውታሩ ጠበቆች ግን ውዝግቡን ሲኤንኤን እና ዋይት ሃውስ ያለሌላ የፍርድ ቤት ጣልቃ ገብነት ይፈቱታል የሚል ተስፋ እንዳላቸው ገልጸዋል። ሰሜን ኮሪያ ያካሄደችው የጦር መሳሪያ ሙከራ የኒኩሌር መርሃ ግብሯን እንድታቆምና እንድትሰርዝ እየተደረገ ያለውን ጥረት አያጨናግፈውም ሲል የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት አስታወቀ። አንድ የውጭ ጉዳይ መስሪያ ቤቱ ቃል አቀባይ ዛሬ በሰጠው መግለጫ በፕሬዚደንት ትራምፕና በሊቀመንበር ኪም የተሰጡት ቃሎች እንደሚከበሩ እንተማመናለን ብሏል። ይሁን እንጂ የፒዮንግያንግ አድራጎት ለዋሽንግተን ማስጠንቀቂያ ነው ብለዋል ሮይተርስ የዜና አውታር ያነጋገራቸው የአሜሪካ ሳይንቲስቶች ፌዴሬሽን አባል አደም ማውንት። ከድርድሮቹ ለመውጣትና መሳሪያዎቹን ወደ መሞከራቸው የመመለስ ፍላጎት እንዳላቸው ፍንጭ ለመስጠት እየሞከሩ ናቸው ብለዋል ማውንት አክለው። የደቡብ ኮሪያ የመከላከያ ሚኒስቴር ባለፈው አርብ ባወጣው መግለጫ የሰሜን ኮሪያ ሙከራ እንደ ትንኮሳ ወይም ጠባጫሪነት ሊወሰድ አይገባውም ብሏል። አንድ ስማቸው ያልተገለጸ የሶል ባለስልጣን ለደቡብ ኮሪያ የዜና ወኪል ዮን ሃፕ ሰጥተውታል በተባለ መግለጫ የፒዮንግያንግ አድራጎት የኒኩሌር የጦር መሳሪያ መርሃ ግብሯን ከማቆም እንድታፈገፍግ የሚያደርጋት አይደለም ማለታቸውን ዘግቧል። በካምቦዲያው የቀድሞ አምባገነን መሪ ፖል ፖት ታማኝ አገልጋዮች የነበሩ የኽሜር ሩዥ ባለስልጣናት ላይ የተላለፈ የጥፋተኝነት ብይን አወዛጋቢ ሆኖ የቆየውንና የ300 ሚሊዮን ዶላር ወጪ ያስከተለውን የፍርድ ሂደት ወደ ፍጻሜ እያደረሰው መሆኑ ተነገረ። በጅምላ ፍጅት፣ በሰብዕና ላይ በተፈጸሙ ወንጀሎችና በጄኔቫ ስምምነቶች የከበዱ ጥሰቶች ጥፋተኛ ናቸው የተባሉት ከፍተኛ ባለስልጣናት ኖን ቺና ሂው ሳምፋን በብይኑ ላይ ይግባኝ የማለት መብት እንዳላቸው የተነገረ ሲሆን በሌሎች የካምቦዲያ ገዥ የነበረው ኽሜር ሩዥ ፓርቲ አራት የበታች ካድሬዎች የፍርድ ጉዳይን በዳኞች እየታየ መሆኑ ታውቋል። በሌላ በኩል ደግሞ የልዩ ፍርድ ቤቱ ዳኞች ከፖል ፖት የውስጥ ቀለበት ውጪ ያሉ ሰዎችን ጉዳዮች ለመመልከት ፈቃደኛ አይደሉም በመባሉ ተጨማሪ ክሶች በእንጥልጥል ሳይቀሩ እንደማይቀሩ ተገምቷል። ለዜናው ያዝነው ሰዓት አበቃ።
የሰዓቱን ዜና አደመጥን። አሁን በቀጣይ ፕሮግራም የሚመጣ ፕሮግራም እናስተዋውቃለን።
እየመጣ እንደነበረ በጣም ብዙ ተቋሚዎች አሉ። ግን ማለት ዘቢያም ደግሞ ቴክኒኮች አሏቸው አብረው። ለምሳሌ ጊዜ ይጠይቃል ይላሉ። ሂደት ነው ይሄ ነገር፣ ትግስት ይጠይቃልና በትግስት መጠበቅ ጥሩ ይሆናል ይላሉ እንጂ ፍትህ አይሰጥም ተጠያቂነት አይሰጥንም ብለው አያውቁ።
በሌብነትና በሰብአዊ መብቶች ጥሰት ላይ ትንተና ከሰጡ ምሁራን አንዱ ናቸው። ከዜናው በኋላ ይመጣሉ። በኢትዮጵያ የሕግ ልዕልናን ለማስፈን የተጀመረው ሂደት ፖለቲካዊ መልክ ይዟል አሉ የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል። ሂደቱ ትግራይን ለማንበርከክ የሚደረግ ነው ሲሉ ያከሉት ምክትል ርዕሰ መስተዳድሩ ይህም የውጭ እጅ አለበት ብለዋል። ሙልጌታ አጽባ ከመቀሌ ዘግቦበታል።
የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ወቅታዊ ጉዳዮችን አስመልክቶ በሰጡት መግለጫ የሕግ የበላይነት ማስፈን የትግራይ ሕዝብና መንግስት የሚፈልጉትና የታገሉለት ዓላማ ነው ብለዋል። በዚህ መሰረት እንደ ኢሃዴግ በተካሄደ ግምገማ የሕግ በላይነት ለማስፈን ሊሰራ እንደሚገባ መግባባት ላይ ተደርሷል ብለዋል። በውይይቱ የሚወሰድ እርምጃ አስተማሪ ሁሉም ድርጅቶችና ክልሎች የሚያካልል ህግና ማስረጃ መሰረት ያደረገ ሊሆን እንደሚገባም ተወያይተንበታል ብለዋል። ችግር ፈጥሯል ተብሎ ሁሉም ማያዝ ሳይሆን ሆን ብሎ ችግር የፈጠረ አካል በመርመራ ተንተርሶ ሊጠየቅ ይገባል ሲሉም ገልጿል። ካሁን ቀደም በወንጀል የተያዙ ዴሞክራሲ ለማስፋን ሲባል ከእስር መለቀቃቸው የሚታወስ ነው። አሁንም ለህግ ለልና ሲባል የሚጠየቁ አካላት ወንጀል ሰርተውም ቢሆን ምህረቱን አያካትታቸው ወይ ብለን በኢሃደግ መድረክ ተወያይተንበታል ሲሉም አክለዋል። በሙስናና ሰብአዊ መብት ጥሰት በፌደራል መንግስት ተጠርጣሪዎች በቁጥጥር ስር የመዋል እንቅስቃሴ ሲጀመር የትግራይ መንግስት የፍርድ ቤት ትዕዛዝ የወጣባቸውን ፍርሃት በተከተለ መልኩ አስረክቧል ብለዋል።
ምህራና ሀብ ኦሰብ ክሎና ይፈልን ይትራፊያና ፖሊስ ቁጥጥር አቲፍ ተአሊሽውን ተደልዩን ማለት
እኛ የምንደብቀው ሰው አይኖርም። እንኳ በፖሊስ ቁጥጥር ስር ያለ ተፈልጎም ወደ ፍርድ ቤት መቅረብ አለበት። ያጠፋ ከሆነ በጥፋቱ ይቀጣል፣ ንጹህ ከሆነም ነጻ ይወጣል። ትክክለኛ እርምጃ ነው የተወሰደው።
እንደ ኢሃዴግ ስለ ህግ ለልና ውይይት በተካሄደበት ጊዜ ሂደቱን ፖለቲካዊ እንዳይሆን ስምምነት እንደነበረ ጠቅሰው አሁን ግን ሜጀር ጀነራል ክንፈ ዳኘው ቁጥጥር ስር በዋሉበት ጊዜ በካቲና መያዝን ተችተዋል። የሀገር ውስጥ መገናኛ ብዙሃንም የፍርድ ሂደቱ ገና ሳይከናወን እንደ ወንጀለኛ እየገለጿቸው ነው ብለዋል። ይህም ስርዓቱን የጣሰ አካሄድ ነው ብለዋል። ዶክተር ደብረጽዮን
ከሄሊኮፕተር ሞራድስ ዝተአሲርካ በካቲና ምሳና አይተታፈሰ መሳና አገርገረይበ
በካቴና አስረህ ከሄሊኮፕተር ማውረድ ትክክል አይደለም። ከኛ ጋር አልተታኮሰም አልረበሸም። በሰላም የተያዘ ሰው ነው። ወደ ካቴና ለማስገባት ምክንያት የለም። ከዛ በኋላም ፖለቲካ ተጀምሯል ነው የምንለው። በሰላም የተረከበውን ሰው ወደ ህግ በሰላም ማስረከብ ነው። የህግ የበላይነትን እናስከብር ያል ነው። ተበርዟል። የትግራይ ክልል እንደ ጀመረው አይደለም የከተለው። በትግራይ በኩል ጥሩ ጅምር ነበር። በስራቱ መሰረት ትዕዛዝ አክብሮ ፈጽሟል። አሁን እየታየ ያለው ግን በህግ ሳይሆን በመሰለህ ነው እየተካሄደ ያለው። የመሰላቸውን የፖለቲካ ስራ መስራት ነው ያዙት። ስለዚህ ይህን አንቀበልም። ህግ የሚጥስ አካሄድ ነው። ተጠርጣሪ መልስ ሊሰጥ ይገባል። እነሱ ግን ሂደቱን ሳይከተሉ ፍርዱ በሚዲያ ነው የሆነው። ስለዚህ ፍርድ ቤት የምትሄደው ለውሳኔ ነው ማለት ነው።
ከተማዋ ነዋሪ ዛሬም በሞያሌ የመንግስት መስሪያ ቤቶች እንዲሁም
ክቡራትና ክቡራን አድማጮች በቴክኒክ ችግር ምክንያት ለተቋረጠው ወይም ለተዛባው የድምጽ መተላለፍ ይቅርታ እንጠይቃለን። ከጥቂት ሰከንዶች በኋላ ከትግራይ ሙሉጌታ አጽብሃ ወዳጠናቀረው የክልሉ ምክትል ርዕሰ መስተዳደር መግለጫ እናልፋለን። ይቀጥላል። አሁን
የተፈጸመው ችግር ተቋማዊ ነው ከተባለ ሌሎችም መጠየቅ አለባቸውም ብሏል።
በትካል ራዩ ዝትካሊ ናይ ትግራይ ትካላይ ኮነ ተሰውን ለትግራይ ወኪል ኮንና አዘሎ
ይሄንን በተቋም እንየው። የትግራይ ተቋም አይደለም። በተቋሙ የሚወሰድብንም ትግራይን ወክሎ አይደለም። ኢትዮጵያዊ ነው። የኢትዮጵያ ስራ ዲሰራ ነው እዛ የተመደበው። በዚያ ነው የሚለካው። ሌላው ከዚህ ለማምለጥ ነው እየሮጠ ያለው። ይህንን ልትረዱ ይገባል። እኛ የለንበትም የሚባልበት ሁኔታ አይደለም ያለው። እስከ ጠቅላይ ሚኒስትሩ ሁሉም በስርዓቱ ውስጥ ሆኖ መታየት አለበት
ብለዋል። በአሁኑ ጊዜ ትግራይን የማንበርከክ ስራ ነው እየተካሄደ ያለው ያሉት ዶክተር ደብረጽዮን የውጭ እጅ አለበትም ብለዋል።
እና ናይ ደጋ ኃይሉን አለ ኢናን ልሄስ ስለነ ህግ ተባይላ ጥራሁን የፈለጥን ከነ እንወስዳ
እኛ የውጭ ኃይልም እጁ አለበት ነው የምንለው። የህግ ብቻ ተብሎ አይወሰድም። በዚህ ጉዳይ የውጭ ጣልቃ ገብነትም አለ። ስለዚህ የፖለቲካ ሂደቱንም ይጨምራል ማለት ነው። በፖለቲካ የውጭ ጣልቃ ገብነት አለው ስንል ትግራይን ለማጥቃት በተያዘ መንገድ ማለታችን ነው።
ሆነም ዶክተር ደብረጽዮን የውጭ እጅ ስላሉት ምንም ማብራሪያ አልሰጡም። የሀገር ውስጥ መገናኛ ብዙሃን ጉዳዩን እየዘገቡት ያለው መንገድና በተጨማሪ የህግ ሂደቱን ፖለቲካዊ መልክ መያዙን እብደት ነው ሲሉ ገልጸውታል። ይህንንም አንቀበለውን ብቻ ሳይሆን ሊስተካከል ይገባልም ሲሉ ተናግሯል። ለአሜሪካ ድምጽ ሙልጌታ አጽብሃ መቀለ።
አመሰግናለሁ ሙሉ ጌታን ለዘገባው። ክቡራትና ክቡራን አድማጮች የለቱን አብይ ርዕስ ነው የሰማችሁት። የመጽሔቱ ክፍለ ጊዜ ይቀጥላል። በሌብነትና በሰብአዊ መብቶች ጥሰት የተጠረጠሩ ከፍተኛ ወታደራዊና የደህንነት ባለስልጣናት መታሰር ድንገተኛ እርምጃ አይደለም ሲሉ በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና የኮሙኒኬሽንስ ትምህርት መምህርና የንግግር አጻጻፍና ትንተና ባለሙያው ዶክተር ጌታቸው ድንቁ ለአሜሪካ ድምጽ ተናግረዋል። ባለሙያው እንደሚሉት አሁን ወደ ተግባር የተቀየረው ጠቅላይ ሚኒስትር ዶክተር አብይ አህመድ ባደረጓቸው የተለያዩ ንግግሮችና ገለጻዎች በቃላት እየተገነባ የመጣ ሐሳብ ነው። እስክንድር ፍሬው ነው ዶክተር ጌታቸው ድንቁን ያነጋገራቸው።
ወደ ስልጣን ከመጡ አንድ አመት እንኳን ያልሞላቸው መሪ እየተናገሩትን እየኖሩ ነው። የዶክተር አብይ አህመድን የወራት የጠቅላይ ሚኒስትርነት ጊዜ የገመገሙት ባለሙያ ሐሳብ በዚህ ተቃለላል። ከመጋቢት 24ቱ የባለ ሲመት ንግግር እስከ ዛሬ ስለ ህግ የበላይነትና ተጠያቂነት፣ ስለ ቀጣይ እርምጃዎችም ፍንጭ ሲሰጡ ነበር ባይናቸው ባለሙያው። በሙስና ሊጠየቁ ስለሚችሉ ከፍተኛ ባለ ስልጣናት ለምሳሌ በፓርላማ ፍንጭ የሰጡት ባለፈው ሰኔ መጀመሪያ ነው።
ላለፉት 10 አመታት 15 አመታት የሆኑ ሰዎች ስናስር ሙስናው ለምንድን ነው እየጨመረ ይሄደው? እየቀነሰ እኮ አልመጣም። እየጨመረ እየሰፋ ለምንድን ነው ይሄደው? ምንጩን ጥለን ቅርንጫፉ ለጊዜ ያባከነ ነው ማለት ነው።
የሰባይ መብት ጥሰት ስለፈጸሙ የመንግስት ባለስልጣናት የተናገሩት ደግሞ ተከታዩን ነው።
ህገ መንግስቱ በፍርድ ቤት የታሰረ ሰው ግረፉ፣ ጨለማ ቤት አስቀምጡ ይላል አይልም? መግረፍ፣ ጨለማ ቤት ማስቀመጥ፣ አካል ማጉደል የኛ ያሸባሪነት ተግባር ነው።
በራሱ በገዢው ፓርቲ ውስጥ ያሉ ወይም የነበሩ አንዳንድ ባለስልጣናት ለውጡን ለማደናቀፍ የሚሰሩበት ሁኔታ መኖሩን የጠቆሙት ደግሞ ባለፈው ሰኔ መጨረሻ በፓርላማ ባደረጉት ገለጻ መካከል ነው።
የተፈጠረው ሁኔታ ለማደፍረስ እዚህም እዚያም ሙከራ የለም ማለት አይደለም። ሙከራዎች አሉ ዜና እዚያ፣ ግን የትም አይደርሱ። እያንዳንዱ መንግስት በደንብ የሚያውቃቸው የሚቀጫቸው ናቸው። ባዶ ፍላጎቶች እንጂ አጠቃላይ ለውጥ ማቆም የሚችሉ አይደለም። ባዶ መሻት ነው። ብዙ ጊዜ ፖለቲከኞች አንዱ በሽታቸው ነገር ሲሞትና ሲድን አያውቁም።
የትኛውም አካል መንግስታቸውን ጥርስ አልባ አንበሳ አድርጎ እንዳይመለከተው ማሳሰቢያ የሰጡትም የፓርላማ አባላትን ፈገግ ባሰኘ ማብራሪያ ነበር።
ማሰር የማይችል መንግስት አድርገው የሚያስቡ አሉ። ስህተት ነው፣ ስህተት ነው። ማሰር ያደግንበት የለመድነው ጉዳይ ነው። ምንም የሚከብድ ችግር የለውም።
ባለሙያዎች እንደሚሉት ጠቅላይ ሚኒስትር ዶክተር አብይ አህመድ በተለያየ ጊዜ ያደረጓቸው ንግግሮችና የሰጧቸው ማብራሪያዎች ሰሞኑን ለተወሰደው እርምጃ መንደርደሪያዎች ነበሩ። በሌብነትና በሰብአዊ መብት ጥሰት የተጠረጠሩ ከፍተኛ ወታደራዊና የደህንነት ኃላፊዎች እንደዚሁም ሌሎች ግለሰቦች በቁጥጥር ስር ሊውሉ እንደሚችሉም በቂ ምልክቶች እንደነበሩ ያምናሉ። በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሙኒኬሽን ትምህርት ክፍል መምህርና የንግግር አጻጻፍና ትንተና ባለሙያ ዶክተር ጌታቸው ድንቁ ከነዚህ ባለሙያዎች አንዱ ናቸው።
ድንገተኛ ነው ማለት አይቻልም። የራሱን ሂደት ግን መጥቷል። እኔ ጠቅላይ ሚኒስትሩ በባለ ሲመታቸው ዕለት ካደረጉት ንግግር በጣም ብዙ ነገሮች ያልተለመዱ የህብረተሰብን ትኩረት የሳቡ አገላለጾች ከቃላት ጀምሮ ስለነበሩ እነዛ ነገሮች ሸፍነውት እንጂ በዛን ቀን ካደረጉት ንግግር ጀምሮ ስለ ህግ የበላይነት፣ ስለ ሙስና ተጠያቂነት፣ ስለ ሰብአዊ መብት ጥሰቶች ጀምር መናገር የጀመሩት የዛን ቀን ነው። ነገር ግን እነዚህን ነገሮች ስለለመድናቸው እንደው በቅጡ የመረናቸው ብሎ ለመወሰድም የተቸገረ ይመስላል ህብረተሰቡ።
ስለለመድናቸው ሲባል ይነገራሉ ግን አይተገበሩም።
አዎ ይነገራሉ አይተገበሩም። እና እኔ አሁን ገር የራሴን ልምድ ብናገር መንግስት ስለ ሰብአዊ መብት ስለ ህግ የበላይነት ያልተናገረበት የትኛው መንግስት ያልተናገረበት ጊዜ የለም። ነገር ግን ልምዱ በመሬት ላይ የምናየው የተለየ ከመሆኑ የተነሳ እጃችንን መጥቶ እንኳን ቢምልልን መንግስት እንደ ሰው አድርጌ ልገልጸው ብሞክር ለማመን እንቸገራለን። እና ዋናው ሲሆን ማየታችን ነው ማስረጃው። እና ተነግረዋል እነዚህ ነገሮች በወቅቱ ለምን አምነን አልተቀበልንም? ልምዳችን እሱን ስለማይመሰክርልን አንድ። ሁለተኛ ደግሞ በጣም በጎ ውብ ቃላት፣ ያልተለመዱ አገላለጾች፣ ደፋር ነገሮች ስለአየን እነሱ ሸፈኑብን። ይሄን የተለመደው ነገር ስለሸፈኑብን እንጂ በድንገት የመጣ ነው ለማለት አይቻለም። የራሱን የተፈጠረው ሂደት ሄዷል።
በተለያዩ ንግግሮቻቸው ተንጸባርቋል ያሉትን ላይ ለመጨመር ነው ዶክተር ጌታቸው በፓርላማ ሲናገሩ ለምሳሌ አሰረን ከመናጣራ አጣርተን እንሰር ብለን ነው የሚል አገላለጽ ተጠቅሞ ነበር። ለምሳሌ
እንደ ከዚህ ቀደም አሰረን ከመናጣራ አጣርተን ብናስ ይሻላል ብለን እንጂ ሌቦች የሉም ብለን አይደለም። ሌቦች መኖራቸው ብቻ ሳይሆን ሌብነታቸው ያልታወቀባቸው መስለው ሲሰርቡና ሲዶሉት መዋላቸው ደግሞ ተጨማሪ በሽታ ሰርቆ ዝምም ጥሩ ነው።
ያ በተለይ በግልጽ አመላካች ነበር አይደለም ወደዚህ አቅጣጫ ይሄዱ እንደነበር ተከላይ ሚኒስትሩ ወይ መንግስታቸው
እየመጣ እንደነበረ በጣም ብዙ ተቋማዎች አሉ። ግን ማለት ዘበያም ደግሞ ቴክኒኮች አሏቸው አብራው ለምሳሌ ግዜ ይጠይቃል ይላሉ። ሂደት ነው ይሄ ነገር ትግስት ይጠይቃል እና በትግስት መጠበቅ ጥሩ ይሆናል ይላሉ እንጂ ፍትህ አይሰጥም ተጠያቂነት አይሰፍንም ብለው አያውቁም። የማለዘቢያ ነገሮች አሏቸው። ለምሳሌ ለዲሞክራሲ ስንል ለምሳሌ ሙስና በሚወሰድበት ጊዜ መዋቅራዊም ስለሆነ ጥቂት እርምጃዎችን በስሜት ላይ ተመሰረቱ ቶሎ የሚሆኑ እርምጃዎችን መውሰድ ከመሰረቱ አያጠራውም ችግሩን እና መዋቅራዊ የሆነ ነገር ግዜ ወስዶ አጥንቶ ይላል። ጥናተንም በተደጋጋሚ ይጠቅሳል እና ማለት ዘበያ ነገሮች አሏቸው እንጂ ቆዩ ጠብቁኝ የሚሉባቸው መንገዶች አሏቸው እንጂ ፍትህ አይሰጥም አይወሰድም እርምጃ ብለው አያውቁም እኔ እንደሚገባኝ። ነገር ግን እነዚህ ገፊ ያልኳቸው መሬት ላይ ያሉ ክስተቶች ይመስለኛል ወደ ኋላ ላይ አፈጠኑት። ለምሳሌ ፍራንክፈርት ላይ ህብረተሰቡን ባነጋገሩበት ጊዜ ለምንድነው ህጉን የሚያስፈጽም የፍትህ አካላት ሪፎርም የማይደረገው የማዋቀር ለውጥ የማይደረገው ሲሉ ነገ 3 ሰዓት ፓርላማው የሚለውን ጠብቁ ለምንድነው እርምጃ የማይወሰደው ሲሉ ህብረተሰቡ እንደዛ አይነት ጥያቄ ሲያነሳ ትንሽ ጊዜ ጠብቁ ይሆናል ነው የሚሉት። ግን
በቅርቡ ታያላችሁ
እኛ ግን ልምዳችን የሚያሳየን መንግስት ያለውን ነገር ሲፈጽም አይደለም እና ለመጠራጠር ከበቂ በላይ ምክንያቶች አሉ ህብረተሰብ። ስለዚህ አሁን እንደ ግርም ድንገቴ የመሰለበት ምክንያት ምንድነው? አላመን ነው መንግስትን በቃሉ አላመን ነው ልምዳችን እሱ ስለማያሳይ ነው እንጂ ሳይናገሩት ቀርተው ሳይጠቁሙ ቀርተው አይደለም። እኔ ያን ሁሉ ተናግረው ባይፈጽሙት ነበር ጎንደር ላይ እንደተናገሩት ለምሳሌ የልማት እንደዚህ ኢንፍራስትራክቸር ጥያቄዎች ሲቀርቡላቸው ጎንደር ላይ ግዴላችሁም ቃል አታስገቡኝ አምናለሁ መፈታት አለባችሁ መለወጥ ያለባችሁ ነገሮች አሉ ግን ቃል አታስገቡኝ ለቃል የምትሰጡትን ቦታ ስለማውቅ መጠንቀቅ አለብኝ ብለዋል። እና በዛ ደረጃ ቃል ገብተው ባይፈጽሙት ነበር የሚገርመኝ። እንዴ የመሪ ንግግር ደግሞ ያለ ምክንያት አይመጣም። በጥንቃቄ ነው ቃላት የሚመረጡት። የመሪ ንግግር እኮ ጦርነትንም ሁሉ ሊያመጣ ይችላል፣ ሰላምን ሊያመጣ ይችላል። እና በታሪክም በአለም ላይ የታዩ ነገሮች አሉና መሪ ሲናገር እኔ እናንተ እንደምንናገረው የማይሆንበት ምክንያት የተናገረው ነገር የማስፈጸም አቅሙም ህዝብ የሰጠው ስልጣን ስላለው በእጁ ላይ ያንን ተጠቅሞ ማስፈጸም ስለሚችል መርጦ ነው የሚናገረው። የተናገረውን ካላደረገ ግን የኢንተግሪቲ ጉዳይ ይነሳበታል። የታማኒነት የተቀባይነት ጉዳይ ስለሚነሳበት እሳቸው ባያደርጉት ኖሮ እኔ እርምጃው የተወሰደበት ጊዜ ጥሩ ነው ብዬ አስባለሁ። ህብረተሰብ እንዲያሰላስለው እንዲላመደው ጥያቄዎቹም በውይይት እንዲዳብሩ እንዲጎለበቱ ምድል ተሰጥቷቸው ሲያበቁ እርምጃው ሲወሰድ ተገቢ ነበር የሚል ነገር ነው አብዛኛው ህብረተሰብ ዘንድ ያለው ነገር ቢያስባለው። የተከፈው ወገኖች ሁሉም ለማለት አይደለም እንዲያለ እርምጃ ሁሉንም ወገን ሊያስደስት አይችልም። እርግጥ ግን አብዛኛው እኔ የምሰማው ከህብረተሰቡ ይሄ ቀድሞ ሊወሰድ የሚገባው ነበር የሚል አይነት ስሜት ነው። እና የተሰራው ስራ በቃላት ጀምሮ የተገነባ የመጣው ነገር ለስለስ ተደርጎ ጀምሮ ዙሩን ያከረሩ መጥቶ በጨረሻ በድርጊት የተፈጸመበት መንገድ ጥሩ ነው ብዬ ነው ማስበው። አከይሩ
በሙስናና በወይም በአዲሱ ቋንቋ እንተቀምና በሌብነትና በሰባዊ መብት ጥሰት ከፍተኛ ኃላፊነት ላይ የነበሩ ሰዎች መታሰራቸውን ተከትሎ ጠቅላይ ሚኒስትር ዶክተር አብይ አህመድ ሰሞኑን የጽሑፍ መግለጫ ወጥተው ነበርና ዛ መግለጫ ላይ በቃል በቃል እሳቸው ያሉት ወንጀለኞች ገና ከየጎሪያቸው ይወጣሉ ተጀመረ እንጂ አልተፈጸመም። ይህ ምን ያሳየናል? እንግዲህ እሳቸው ንግግር ነው እየተነጋገርንበት ያለነው እሳቸውን አባባሎች ነውና ከዚህ በኋላም አሁን ካየነው በበለጠ ኃላፊነት ላይ የነበሩ ሰዎች ጋር ይደርሳል ጉዳዩ ምንድነው የተረዱት ከዚህ
እሳቸውን እንድናምናቸው የሚያደርጉ ጅምር ነገሮች አሉ። ስለዚህ ተናግረው ካደረጉት ነገር ተነስተን አሁን ደግሞ የተናገሩት ነገር ተጨማሪ ነገር ሊመጣ እንዳለ የሚጠቁም ነው ብለን መውሰድ እንችላለን። ትላንት የተናገሩትን በመፈጸም በመጀመሪያ ሳይተውናል፣ ዛሬ የተናገሩትን ደግሞ ነገ እንደሚፈጸም ህብረተሰቡ ይጠብቃል።
ስለዚህ የበለጡ ሰዎች ተጠያቂ እንደሚሆኑ የሚያሳይ ነው ሰሞኑን በጽሑፍ ያወጡት መግለጫ። ወንጀለኞች ገና ከየጉሪያቸው ይወጣሉ ተጀመረ እንጂ አልተፈጸመም የሚለው በርሶ እምነት
ከነበራቸው ስልጣን አንጻር ከሆነ አናቀም። ምክንያቱም ያው በውስጡ ያለፉ ሰዎችና የተሳተፉ በዚህ በሰባይ መፍጠሰትም በሌብነትም የተሳተፉ ሰዎች ናቸው የሚያቁት ህግ ነው የሚያቀው። አቃቤ ህግ ላለፈው 5-6 ወር ያጣራ እንደነበር ያንን ተመስርቶ የሰጠው መግለጫ አለ። እሱም መግለጫ ጭምር የሚጠቁመው ብዙ የሚጠየቁ ሰዎች እንዳሉ ነው ጥናታቸው ያሳያቸው የሚመስለውና ያ ደግሞ ከጠቅላይ ሚኒስትሩ ንግግር ጋርም ይመሳሰላል። እኔ አጠቃላይ ስሳስቀምጠው ግን በቀስታ ጀምሮ ለስለስ ባለ በርቅ በፍቅር በመደመር ስሜት ያን ላይ በማተኮር ጀምሮ በኋላ ላይ ግን በአንዳንድ ገፊ ምክንያቶች ጭምር እየተቀየረ እንደመጣ የሳቸው ድምጸት ጭምር የሳቸው አገላለጽና አቋም ጭምር እየተለወጠ እንደመጣ መጨረሻ ደግሞ ክላይማክሱ ጫፉ ደግሞ በድርጊት እንደተከናወነ አስባለሁ። እና ይሄ የተጀመረው ድርጊት ደግሞ ለተወሰነ ጊዜ ሊቀጥል ይችላል። ቢቀጥል አይገርመንም። ምክንያቱም መዋቅራዊ ነው ከተባለ የሙስና የሌብነት ሁኔታው ሰፊ ነው ማለት ነው። እና በ2-3-4 ግለሰቦች በቁጥጥር ስር መዋል ብቻ የሚበቃ አይደለም። መዋቅራዊ ከሆነ በጣም ሰፊ ነው፣ ብዙ ነገር ሊነካ ይችላል እና ብዙ ሰዎች ተጠያቂ ሊያደርግ ይችላል ብዬ አስባለሁ።
ዶክተር ጌታቸው ድንቆ በአዲስ አበባ ዩኒቨርሲቲ የጋዜጠኝነት እና ኮሙኒኬሽን ትምህርት ክፍል መምህር እንደዚሁም የንግግር አጻጻፍ ባለሙያ በጣም ነው ማመሰግነው ስለ ጊዜዎት። በአሜሪካ ድምጽ ሬዲዮ አድማጮች ስም
አመሰግናለሁ እስክንድር ስለሰጠኝ እድል።
የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 10ኛ ተረኛ ወንጀል ችሎት መንግስት ለአንድ ተጠርጣሪ ተከላካይ ጠበቃ እንዲቆምለት የሰጠውን ትዕዛዝ ዛሬ አንስቷል። በነ ሜጀር ጀነራል ክንፈ ዳኘው ላይ ፖሊስ የጠየቀውን ተጨማሪ የ14 ቀን የምርመራ ጊዜ ፍርድ ቤቱ ፈቅዷል። መለስካቸውማ ዝርዝሯለሁ።
የፌዴራሉ ከፍተኛ ፍርድ ቤት ዛሬ ከቀትር በኋላ ከተመለከታቸው አያሌ ጉዳዮች መካከል ቀደም ብሎ ቀጠሮ የሰጠባቸው የሜጀር ጀነራል ክንፈ ዳኘውና የአቶ ኢሳያስ ዳኘው ጉዳይ ረዥም ጊዜ ይወሰደ ነበር። ፖሊስ በሁለተኛ ተጠርጣሪ በአቶ ኢሳያስ ላይ አቤቱታ እንዳለው ገልጾ አቤቱታውን አሰምቷል። እንደ ፖሊስ አቀራረብ ከሆነ አቶ ኢሳያስ ቀደም ሲል በዚሁ ችሎት በቃለ መሐላ የግል ጠበቃ ቆሞ ለመከራከር እንደማይችሉ የሰጡት ቃል ሐሰት ነው ብለዋል። ለዚህም በሳቸውና በባለቤታቸው ስም የተመዘገቡ ንብረቶችን ማስረጃዎች እንዳሉ ታስተውቆ ማስረጃዎቹን ለፍርድ ቤት ሰጥቷል። ንብረቶቹ የተለያዩ ቤቶች፣ በተለያዩ ባንኮች በሚገኙ የቁጠባ ሂሳቦች ተመዘገበ ገንዘብ፣ አውቶሞቢል መኪና፣ ሎደር መኪና፣ በአጠቃላይ ከ4 ሚሊዮን ብር በላይ የሚገመት ሀብት እንዳላቸው ፖሊስ ዘርዝረዋል። የተጠርጣሪ ጠበቆች የተዘረዘረው ንብረት በተለይ በስነ ምግባርና ጸረ ሙስና ኮሚሽን ተጠርጣሪው ያስመዘገቡት ንብረት ከ8 ዓመት በፊት የነበረ በመሆኑ ያ ሀብት አሁን ለመኖሩ ፖሊስ ያቀረበው ማስረጃ አያረጋግጥም ሲሉ ተከራክረዋል። አንዳንድ የተዘረዘሩ ንብረቶችም የተጠርጣሪ ባለቤት በንግድ የሚተዳደሩ በመሆናቸው የእሳቸው ንብረት ነው ሲሉ አስረድተዋል። ፍርድ ቤቱ የሁለቱን ወገን ክርክር ካዳመጠ በኋላ የፖሊስን አቤቱታና ማስረጃውንም በመቀበል ቀደም ሲል ለተጠርጣሪው የመንግሥት ጠበቃ እንዲቆምላቸው ሰጥቶት የነበረውን ትዕዛዝ በማንሳት በራሳቸው ወይንም የግል ጠበቃ አቁመው እንዲከራከሩ አማራጭ ሰጥቷቸዋል። ፖሊስ ተጠርጣሪው በሐሰት ቃለ መሐላ መፈጸማቸው ፍርድ ቤቱን በማሳሳትና የሥራ ጊዜውንም በማባከናቸው ሌላውንም እንዲያስተምር ፍርድ ቤቱ ቅጣት እንዲበይንባቸው ያቀረበውን አቤቱታ ግን ፍርድ ቤቱ ውድቅ አድርጎበታል። በመቀጠልም ፖሊስ ሜጀር ጀነራል ክንፈ ዳኘው ሜቴክ በተሰኘው መንግስታዊ የልማት ድርጅት ዳይሬክተር በነበሩበት ጊዜ ስልጣናቸውን በመጠቀም አያሌ ሙስና ተግባራት ፈጽመዋል የሚል ጥርጣሬ እንዳለውና ለዚህም መሪ ማስረጃዎች እንዳሉት ጠቅሷል። 16 ትልልቅ ድርጅቶች በሜቴክ ስር ሲመሩ የታላቁን ህዳሴን ግድብ ጨምሮ የአያሌ ፕሮጀክቶችን ሥራ ለመስራት ሜቴክ በቢሊዮኖች ብር የሚቆጠር ውል ተዋውሏል። የብዙዎቹን ፕሮጀክቶችም ሥራ ከፍጻሜ አላደረሰም ብሏል። ከሰባት ቢሊዮን ብር በላይም በሥራ ላይ አልዋለም ብሏል። የግዢ ሂደቱም ያላግባብ ለዘመድ አዝማድ ለሦስተኛ ወገን ያልተገባ ጥቅም ያስገኘ ነው፣ እሳቸውም ከዚህ ያልተገባ ጥቅም ተጋሪ ናቸው ብለን እንጠረጥራለን ሲል አስረድቷል ፖሊስ። ለያዮ የማዳበሪያ ፕሮጀክት ከወጣው 11 ቢሊዮን ብርም 2 ቢሊዮን ብር ለፕሮጀክቱ አልዋለም ሲል ዝርዝሩን ቀጥሏል። የሥራ ተቋራጮች ወይም ኮንትራክቶች እንዲጠቀሙ ሕገ ወጥ አሰራር ዘርግተው ከ800 ሚሊዮን ብር በላይ ባክኗል፣ ፕሮጀክቱም ቆመዋል ሲል ፖሊስ ገልጿል። መርከቦች፣ አይሮፕላኖች አላግባብ ተገዝተው ሕገ ወጥ ድርጊቶች ሲፈጸሙባቸው መቆየታቸውንና ያልተገባ ጥቅም ሲገኝባቸው እንደነበረም ፖሊስ አስረድቶ መንግሥት ለሕዝብ አገልግሎት እንዲውሉ የሰጣቸውን ሥልጣን አላግባብ በመጠቀም ከፍተኛ የሙስና ተግባር ፈጽመዋል የሚል ጥርጣሬ እንዳለውና ተጨማሪ ማስረጃዎችን ለማሰባሰብ 14 ቀን ተጨማሪ የምርመራ ጊዜ እንዲሰጠው ጠይቋል። በሁለተኛ ተጠርጣሪ በአቶ ኢሳያስ ዳኘውም ፖሊስ ተመሳሳይ የሙስና ጥርጣሬ እንዳለው አስረድቷል። በተለይም በኢትዮ ቴሌ በከፍተኛ የኃላፊነት ስፍራ ላይ በነበሩበት ጊዜ የቴሌኮሙኒኬሽን ማማዎች ለማሰራት ወጪ የተደረገው 54 ሚሊዮን ብር ለከፍተኛ ብክነት ተዳርጓል የሚል ጥርጣሬ እንዳለው በመግለጽ ተጨማሪ 14 ቀን የምርመራ ጊዜ እንዲሰጠው ጠይቋል። የተጠርጣሪ ጠበቃ ፖሊስ ያቀረበው ጥርጣሬ ጅምላና ያልተብራራ ነው ከማለታቸውም በላይ ቀደም ሲል በጠቅላይ አቃቢ ሕጉ ለመገናኛ ብዙሃን የተሰጠውን ዝርዝር ለአንደኛ ተጠርጣሪ ከማሸከምና ከማስታወቂያ ሥራ ያለፈ አይደለም ሲሉ ተከራክረዋል። በሁለተኛ ተጠርጣሪም ላይ ተለይቶ የቀረበ የሚያጠራጥር ክንውን የለም ብለዋል። ፍርድ ቤቱ የሁለቱንም ወገን ክርክር መርምሮ የተጠርጣሪን ክርክር ውድቅ በማድረግ ፖሊስ የጠየቀውን ተጨማሪ የ14 ቀን የምርመራ ጊዜ ፈቅዷል። ለህዳር 24 ቀን 2011 ዓ.ም ምርመራው ከምን እንደደረሰ ለማየት ቀጠሮ ቆርጧል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው ለዘገባው። ወደ ተከታዩ ዘገባ እናልፋለን። ወደ ሞያሌ ይወስደናል። ሰሞኑን ቁጥሩ ከ30 በላይ የሆነ ሰው በተገደለባት ሞያሌ ከ70 ሺህ በላይ ሰው መፈናቀሉን የወረዳው አስተዳደር አስታውቋል። ከሶማሌ ክልል የተነሱ ናቸው የተባሉ ታጣቂዎች ሞያሌ ውስጥ አድርሰውታል በተባለ ጥቃት ከ230 በላይ ቤቶች መውደማቸውንም የገለጹት የወረዳው አስተዳዳሪ አቶ ባገጃ ሞርጌ ዛሬ ከተማይቱ ውስጥ መረጋጋት እንደሚታይ ተናግረዋል። ይሁን እንጂ የመንግስት ቢሮዎችና ንግድ ቤቶች ዛሬም ዝግ ሆኖ መዋላቸውን ነዋሪዎችን ያነጋገረው ገልሞ ዳዊት ዘግቧል።
ከክልል 5 የመጡ ታጣቂዎች በሞያሌ ባደረሱት ጥቃት ከ230 ቤቶች በላይ መውደማቸው እንዲሁም ከ70 ሺህ በላይ ነዋሪዎች ከቤታቸው መፈናቀላቸው ታውቋል። አቶ ባገጃ ሙርጌ የሞያሌ ወረዳ አስተዳዳሪ ናቸው።
በጥቃቱ ምክንያት ከ12 ቀበሌዎች ውስጥ ሰዎች ተፈናቅለዋል። ነገር ግን ጥቃት የተፈጸመው ማለትም ቤት፣ ትምህርት ቤት የተቃጠለው በአራት ቀበሌዎች ውስጥ ነው። እስከ ትላንት እንኳ ቤቶች ሲቃጠሉ ነበር። በአጠቃላይ ከቀበናና ከመዶ ሚጎ ቀበሌ ብቻ ወደ 236 ቤቶች ተቃጥለዋል። 13,000 ቤተሰብ ማለትም ወደ 76,000 ሰዎች ደግሞ ከቤታቸው ተፈናቅለዋል። እነሱ አሁን በሀገር ውስጥ ያሉም አሉ፣ ወደ ኬንያ ተሰደው ዘመዳቸው ጋር ያረፉ ሰዎችም አሉ። አሁን በሀገር ውስጥ ላሉት ድጋፍ ለማድረግ እየለየናቸው ነን። ድንበር አቋርጠው ኬንያ ላሉትም ድጋፍ እንዴት እንደሚያገኙ እቅድ በማውጣት ላይ እንገኛለን።
የአሜሪካ ድምፅ ያነጋገራቸው የሞያሌ ከተማ ነዋሪዎች ዛሬም በፍርሃት እንዳሉ ተናግረዋል። ወይዘሮ ጂሉ ታለው 9 የልጅ ልጆቻቸውን በቤታቸው ያሳድጋሉ።
ጦርነቱ ከተጀመረ ወዲህ ምንም ኑሮ የለንም። ሰው ሁሉ አሁንም ከቤቱ እየሸሸ ነው። ልጆቻችንን የምናበላቸው ነገር የለንም። እኔ 9 የልጅ ልጆችን ነው የማሳድገው።
እነሱ ለስራ ያልደረሱ ናቸው። አንደኛዋ አስረኛ ክፍል ነው የምትማረው። የሷም ትምህርት ቤት ተቃጥሏል። በቃ የምንተኛበት እንኳን የለንም። ቁጭ ብለን ነው የምናድረው። አስቸጋሪ ሁኔታ ውስጥ ነው ያለነው።
ከተማው ነዋሪ ዛሬም በሙያሌ የመንግስት መስሪያ ቤቶች እንዲሁም የንግድ ቤቶች ዝግ መሆናቸውን ይናገራሉ።
ምንም እንቅስቃሴ የለም። ተፈናቃዮችን የሚያመላልሱ ሞተር ቢሲክሌቶች ብቻ ናቸው የሚንቀሳቀሱት። ሸዋበር ቀበናን የሚባሉ ቀበሌዎች አሁን ኦና ሆነዋል። ሰዎች ለቀው ስለተሰደዱ ጥቃት ያደረሱ ታጣቂዎች ደግሞ አሉ፣ ይታያሉ። አሁን ወደ ኬንያ የሚወስደው መንገድ በሙሉ ተዘግቷል። ታጣቂዎቹ አሁንም ትልቅ መሳሪያ ይዘው ይታያሉ። የመከላከያ ኃይልም የወሰደው እርምጃ የለም። ነገር ግን በታጣቂዎቹ ጥቃት ሊፈጸም ስለሚችል ህብረተሰቡ እንዲጠነቀቅ እየተናገሩ ነው። አሁን ስጋት ውስጥ ነው ያለ ነው።
በታጣቂዎች ጉዳት ከደረሰባቸው የሙያሌ ሁለተኛ ደረጃ ትምህርት ቤት አንዱ ነው። አንድ የትምህርት ቤቱ 11ኛ ክፍል ተማሪ ለአሜሪካ ድምጽ በግጭቱ በሙያሌ ያሉ ሁሉም ትምህርት ቤቶች መዘጋታቸውን ይናገራል።
አሁን ትምህርታችንን አቋርጠን በሕይወት እንዲያተርፈን ፈጣሪን በመማጸን ላይ ነው የምንገኘው። ትምህርት ቤቱ ተቃጥሏል ብሎ መፍትሄ ለማፈላለግ የተንቀሳቀሰ አካልም የለም። ሁሉም የመንግሥት መሥሪያ ቤት እስካሁን አልተከፈተም። ስለዚህ ስለ ትምህርት ምንም የተናገረ ሰው የለም። ለራሴ ወሰንኩትም ምንም ነገር የለም። ወዴትም መሄድ አልችልም። ወላጆቼ አቅም ስለሌላቸው ኬንያም የትም ሄጄ መማር አልችልም። ስለዚህ ስለ ወደፊቱ የወሰንኩት ምንም ነገር የለም። ተማሪዎቹ ወደ ትምህርት ገበታቸው የሚመለሱበትን መንገድ እየተነጋገርን ነው። ወይ ሌላ ትምህርት ቤት ተመድበው በፈረቃ እንዲማሩ፣ አሊያም ሌላ መፍትሄ እየፈለግን ነን። በቅርቡም ወደ ትምህርታቸው እንዲመለሱ ይደረጋሉ።
አቶ ባገጃ አክለው የከተማዋ ጸጥታ እንዲሻሻል አሁንም በአዲስ መልክ በከተማዋ ከሰፈረው የመከላከያ ኃይል ጋር ምክክር ላይ መሆናቸውንም አስታውቀዋል። የሞያሌ ወረዳ አስተዳደር ዛሬ በሞያሌ አንጻራዊ ሰላም ታይቷል ቢልም ነዋሪዎች ግን አሁንም ታጣቂዎቹ ጥቃት ሊሰነዝሩ እንደሚችሉ ስጋት እንዳላቸው ነው የሚናገሩት። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ
አመሰግናለሁ። ገልሞ፣ ዛሬ ህዳር 10 ነው። ባለፈው ሳምንት ውስጥ በነበሩት 5 ቀኖች ውስጥ ነው ከ30 በላይ ሰዎች የተገደሉት፣ ከ70 ሺህ በላይ ሰው ተፈናቅሏል የተባለው። ይህንን ችግር ለመፍታት የሚሰራ በኦሮሚያና በሶማሌ ክልሎች ምክትል ፕሬዚደንቶች የሚመራ ልዩ ቡድን መሰየሙ ተገልጿል። ሙክታር ጀማል ተጨማሪ አለው።
በቅርብ ሞያሌ አካባቢ በተፈጠረ ችግር የሰዎች ነፍስና ንብረት ላይ ከፍተኛ ጉዳት መድረሱ እየተነገረ ነው ያለው። በተለይ ማህበረሰቡ ከክልል 5 የመጡ ሰዎች ናቸው የሚወጉን በማለት ነው ሞያሌ አካባቢ ያሉ ነዋሪዎች ስሞታ ሲያቀርቡ የነበረው። ይህንን ተከትሎ ከፍተኛ የክልሉ አመራሮችንና የጸጥታ አስተዳደሮችን ጉዳዩን ጠይቀናል። የኦሮሚያ ብሔራዊ ክልላዊ መንግስት ጸጥታና ክትል ኃላፊና የመረጃ ጉዳዮች ዳይሬክተር ኮሎኔል አበበ ገረሱ ጉዳዩ ከዚህ ቀደም በነበሩ አስተዳደሮች ሲደረጉ የነበሩ ችግሮች ከዛ ተላልፎ የመጣ ነው ሲሉ ነው የሚያነሱት። የዳዋ ልዩ ዞን ምስረታን በተመለከተ የኦሮሚያ ብሔራዊ ክልላዊ መንግስት ምንም የሚያውቀው ነገር አለመኖሩና በራሳቸው ክልል ዞን የማዋቀር መብቱ ደግሞ ለነሱ ነው ብለዋል።
ምንም አይነት የመሬት ወረራ የተከሰተው ነገር የለም። ዳዋ ምናምን የሚባለው ምናልባት ሶማሌ የራሱን ዞን ማስፋፋት ይችላል። በራሱ በክልሉ የድንበር ማስፋፋት ይሁን ማካለል የማንም ስልጣን አይደለም። ስርዓት አለው። ወይ በሪፍሬንደም የሚደረገው ወይ ደግሞ በሀገር ሽማግሌ ወይ ደግሞ በሁለቱ መንግስታቶች ስምምነት የሚደረግ እንጂ ማንም ተነስቶ መሬቱን የሚያስፋፋበት እድል የለው። ራሳቸው ሶማሌዎች ሶማሌ ክልል ውስጥ ራሱ ለአስተዳደራዊ እንዲመቻቸው አንድ ዞን ለሁለት መፈል ይችላል፣ መፍታቸው ነው። ግን የኦሮሚያ መሬት ወደዚህ የኦሮሚያ ክልል መሬት ገብቶ ያስፋፉበት ሁኔታ የለም።
የዞኑን ጉዳይ በተመለከተ ከሶማሌ ክልልም የክልሉ ጸጥታ ዘርፍ ኃላፊ አቶ አብዲ ወሊድ ሐሰን በበኩላቸው የአስተዳደራዊ ሂደቶችን ለማህበረሰቡ ምቹና የተሳለጠ እንዲሆን እየተሰራ ያለ ጉዳይ እንጂ መሬት ለመውረርና ድንበር ለመግፋት እየተደረገ ያለ አለመኖሩን ለአሜሪካ ድምጽ ተናግረዋል።
አይ ዳዌ ዞን መሬቱ መጀመሪያም በሶማሌ ስር ይተዳደር የነበረ መሬት ነው። በፊት ሊባን ዞን ነበር የተሰጠው ስም ሊባን ዞን ነበር የሚባለው ይሄ ከዛ ከዞን ለሁለት ካፈል ተብሎ በጣም ስለተፋ ቀበሌዎቹም ወረዳዎቹም ለሁለት ተካፈለ ዞኑ ለሁለት ተካፈለ ዳዋ ዞንና ሊባን ዞን እንዲጠራ ነው የተደረገው ስለዚህ ይሄ ዳዋ ዞን የሚባለው ካም በፊትም በሶማሌ ክልል መስተዳደር ስር ይተዳደሩ የነበረው ቀበሌና ወረዳዎች ናቸው እንጂ ኮሮኒያ የተለጠቀ መሬት እንደሌለው የምነግር ስለዚህ ግጭት አንድ ሶስት ቀን በተከታታይ ግለሰቦችን ሞቷል በሁለቱም በኩል የቆሰሉትም በእኛ በኩል አንድ 23 ይሆናሉ በእኛ በኩል የሞቱት
ሶስተኛ አካል መሃል ገብቶ ችግሩን እያባባሰ መሆኑን የገለጹት የሁለቱም ወገኖች ይህንን ለመቅረፍ ተቀራርበው እየተነጋገሩ መሆኑን በሁለቱ ብሔራዊ ክልላዊ መንግስት መካከል ጥሩ መግባባትም እንዳለ ኮሎኔል አበበ ገረሱ አንስተውልኛል
ከባለፈው ችግር ወዲህ በሁለቱ ክልል መካከል ምንም ችግር የለም በክልል መስተዳደሮችም በአገር ሽማግሌ በአባገዳዎች ተቀራርቦ የነበሩትን ችግሮች እየፈቱ እያቀራረቡ ያሉበት ሁኔታ ነው ያለው አሁን ያለው የሶማሌ ክልል መንግስትም ምንም አይነት ችግር ያለው አይደለም ከኦሮሚያ ብሔራዊ ክልላዊ መንግስት ጋር ተቀራርቦ ይሰራል የጸጥታ ኃይሉም ከኛ ጋር ተቀራርቦ እንደሚሰራ
በተለይ በቅርብ በሁለቱ ርዕሰ መስተዳደሮች መሪነት ሰፊ ውይይት የተደረገ ሲሆን ችግሩን ለመፍታት ማህበረሰቡን በደንብ ማወያየትና አመራሩን ግንዛቤ እንዲኖረው አንድ ልዩ ኮሚቴ ተዋቅሮ በህብረት እየተሰራ መሆኑንም አቶ አብዱ ዋሊድ አንስተውልኛል።
ኮሚቴ ልዩ ኮሚቴ በሁለቱ ክልል በኩል እንዲዋቀር ተደርጓል። እነዚህ ኮሚቴ ደግሞ ሁለቱ ምክትል ርዕሰ መስተዳደር እኛ በኩል አቶ አደ ሳራ በዛ ደግሞ በሪያ በኩል ደግሞ ወይዘሮ ተይባ ይሄንን እንድመሩ ኮሚቴ እኒ ኮሚቴ እንድመሩትና ግጭቱ እንዴት መፍታት እንደሚቻል ችግሩ መቼ ምን እንደሆነ ይጦር የግጭቱ መቼ ምን እንደሆነ ያንን እንድረዳና ከዛ መፍትሄ እንዲያፈላልጉ ዘላቂነት እንዲፈላልጉ እየተደረገ ያለ
ሰሞኑን እየታየ ያለ ችግር ከሁለቱ መንግስት አስተዳደሮች ውጪ እየተፈጠረ ያለ ሶስተኛ አካል አካባቢው እንዳይረጋጋ የሚሰራበት መሆኑን የገለጹት ሁለቱ አካላት ማህበረሰቡ ይህንን እንዲከላከልና ጸጥታውን እንዲጠብቅም መልእክታቸውን አስተላልፈዋል።
ከዛም ከዚህ ጥቅም ፍለጋ ወይም ደግሞ ለውጡን ያልተቀበሉ ኃይሎች ህዝቦቹን አምጣይቶ በሶማሊያና በኦሮሚያ ክልል መካከል ሰላም የለም እያሉ ለማስወራት እና ህዝብ ለህዝብ እንደተጋጨ ህዝብ ለህዝብ እንደሚዋጋ አይነት ወሬ እያናፈሱ በዚህ ሀገር ሰላም የለም የሚያሰኝ አይነት ወሬ ከማናፈስ ውጪ ምንም አይነት ህዝብ ለህዝብ ችግር የለም።
የተከፈተው ያው በሁለቱ ብሔሮች ወንድሞች ሆኑ የኦሮሞና ሶማሌ የመሬት ይገባኛል ጥያቄ ስላለ ያንን እስካሁን ስላልተፈታ በሌላ ራሳቸውን ሊያናምሩት ፖለቲካ ስላለ ኢንቨስተሮች ግንኙነት አለበት ነው ብለው
ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
አመሰግናለሁ ሙክታር ለዘገባው። ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን ከምሽቱ 3 ሰዓት ከ43 ደቂቃ ነው አዲስ አበባ ላይ። በዋሽንግተን ዲሲ እና አካባቢዋ ሰኞ ከቀኑ 7 ሰዓት ከ43 ደቂቃ። የስርጭቱ ፕሮዲውሰር ብርሃን ኃይሉ ነች። ቴክኒሻኑ ኦድሬስ ሬጅስ ነው። የዌብና ሶሻል ሚዲያ ፕሮዲውሰራችን አበባየሁ ገበያው ነች። ዋና አዘጋጅ ትዝታ ብላቸው። እያስተናገድናችሁ ያለ ነው ሶሎሞን አባተና
ሰለሞን ክፍሌ ነን። የምትከታተሉት በ19 በ22ና በ25 ሜትር ባንዶች እንዲሁም በናይልሳት ከዋሽንግተን ዲሲ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው።
ዌብሳይታችን amharic.voanews.com ነው። እንደዚሁም በማህበራዊ ሚዲያ VOA amharic ብላችሁ ተከተሉን። ሐሳቦቻችሁን አንሸራሽፉ፣ ተሳተፉ። ዝግጅቶቻችንን በቪዲዮም የተደገፉ በርካታ ቅንብሮቻችንን እንደዚሁ መከታተል ትችላላችሁ። ወደ ተከታዩ ቅንብር እናልፋለን። አሁን ስፖርት።
እንደገና እንደምን አመሽታችሁልናል የተከበራችሁ አድማጮቻችን። ሳምንታዊው የስፖርት ፕሮግራም ነው ተከታዩ። የሩጫ፣ የእግር ኳስና የቢሲክሌት ውድድሮችን ዜና ይዘናል። አብረን እንቆይ። ኤርትራ ከነገ በስቲያ ረቡዕ ጀምሮ የፊታችን እሁድ የሚያበቃ የአፍሪካ ቢሲክሌት ዋንጫ ውድድር አዘጋጅታለች። UCI ማለትም ዓለም አቀፉ የቢሲክሌት ማህበር ዕውቅና በሰጠው በዚህ ውድድር ወንዶችም ሴቶችም ይሳተፋሉ። በህብረቱ ሪፖርት መሰረት የኤርትራ ብሔራዊ የቢሲክሌት ቡድን በአህጉር ደረጃ ከደቡብ አፍሪካ ቀጥሎ በሁለተኛነት ስፍራ ላይ ይገኛል። ውድድሮቹን ስፖንሰር ያደረገችው ኤርትራ መሆኗን የባህልና ስፖርት ኮሚሽነሯ አስታውቀዋል። በዚሁ ወደ አዲስ አበባው ተባባሪ አዘጋጅ ገዛኸኝ ጽዮን መስቀል ላሸጋግራችሁ። ሰፋ ያለውን የምሽቱን ሪፖርት ይዟል። መቀጠል ትችላለህ ገዛኸኝ።
የተሳታፊው ቁጥር ከአመት አመት እየጨመረና ተወዳጅነቱም እየጎላ የመጣው ታላቁ ሩጫ በኢትዮጵያ የ10 ኪሎ ሜትር የጎዳና ሩጫውን ትናንት በአዲስ አበባ ከተማ በድምቀት ተጀምሮ በስኬት ተጠናቋል። መነሻና መድረሻውን ከካቲት 12 ሰማዕታት ሐውልት ያደረገው ከ6 ኪሎ ማለት ነው ባደረገው 18ኛው ታላቁ ሩጫ በኢትዮጵያ 44000 ህዝብ የተሳተፈበት ሲሆን ከዚህ ውስጥ ከግልና ከክለቦች የተወጣጡ 500 የሚሆኑ ተወዳዳሪ አትሌቶች ናቸው። ከተወዳዳሪ አትሌቶች ውስጥ በወንዶች አትሌት ሃጉስ ገብረህይወት፣ በሴቶች ደግሞ አትሌት ፎተን ተስፋዬ አንደኛ በመውጣት ድል ቀንቷቸዋል። እያንዳንዳቸውም የ100,000 ብር ተሸላሚ ሆነዋል። አትሌት ቦንሳ ዲዳና አትሌት ጥላሁን አሄሌ ሃጉስን ተከትለው ሁለተኛና ሶስተኛ ሲወጡ፣ ፀሐይ ገመቹና ጽጌ ገብረሰላማም ሁለተኛና ሶስተኛ ሆነው የፈጸሙ አትሌቶች ናቸው። ከሁለተኛ እስከ 10ኛ የወጡ አትሌቶች እንደየደረጃቸው የገንዘብ ማበረታቻ ሽልማት ተቋዳሽ ሆነዋል። በተጋባዥ የክብር እንግድነት የተገኙት ኤርትራዊው የረጅም ርቀት ሯጭ አትሌት ዘረሰናይ ታደሰና የለንደን ኦሎምፒክና የሞስኮ ዓለም አትሌቲክስ ሻምፒዮናው የማራቶን አሸናፊው ኡጋንዳዊው ስቴፈን ኪፕሮቲች ውድድሩን አስጀምረዋል። ለአሸናፊዎቹም ሽልማት ሰጥተዋል። አሸናፊዎቹ ሃጉስና ፎተን ከውድድሩ በኋላ በሰጡት አስተያየት በቅድሚያ አትሌት ፎተን ሃጉስም ይከተላል።
ባለፈው አመት አሁን ጦር ነበር እና ዳገትም ጦር ነበር ደስ ይላል። በቃ ወጣ ገባ ያለው ነው ያሁን ውድድሩ። የአምናም ካቻምናም ተወዳድሬ ነበር። የካቻምና አንደኛ ነው ወጣሁት፣ የአምና ሶስተኛ ነው ወጣሁት። አሁን ደግሞ አንደኛ ወጥቻለሁ እና በጣም ጦር ነበር ደስ ይላል። እና ፉክክር የበዛበት ውድድር ነው ደስ ይላል በጣም።
መጀመሪያ 2011 ሮት 2012 ሮት ከፈት በዛ ደና ነው ብዙ ዳገት አይበዛም። የዛሬ ግን አብዛኛው ዳገት ነው። በጣም ከባድ ነው ውድድሩ። ያው መጨረሻ ላይ ያው ፍልሽ ነው የተለያየን። ያው ጥሩ ትሬኒንግ አድርጌያለሁ። ያው እግዚአብሔር ይመስገን እግዚአብሔር ይደኛል።
በውድድሩ መጨረሻ ሶስተኛ ደረጃ ያገኘችው ጽጌ ገብረ ሰላማ ውድድሩን የሚመራውን ሞተረኛውን ተከትላ አቅጣጫ በመሳት ጥቂት ሰኮንዶች ያጠፋች ቢሆንም ወዲያውኑ ተመልሳ ወደ ትክክለኛው የፍጻሜ ስፍራ ደርሳ ውድድሩን በሶስተኝነት አጠናቃለች። በዚህም አንደኝነቱን አጣለች። በህይወት የሌለው ቱርቦ ቱሞ ከ22 ዓመታት በፊት ማሸነፍ የነበረበትን የኒውዮርክ ማራቶን በተመሳሳይ ስህተት ሁለተኛ የወጣበትን አጋጣሚ አስታውሶኛል። በዘንድሮ ታላቁ ሩጫ ውድድር ላይ የኤርትራ፣ ኬንያ፣ የኡጋንዳና የቦትስዋና አትሌቶች ተሳታፊ ሆነውበታል። 18ኛው ታላቁ ሩጫ በኢትዮጵያ ከመደበኛው መወዳደሪያ ከመስቀል አደባባይ ወደ 6 ኪሎ ሲዛወረውም 11ኛው የአፍሪካ ህብረት የመሪዎች አስቸኳይ ስብሰባ በአጋጣሚ መፈጠሩ ነው። በአትሌቲክስ ነክ ዜና ባለፈው ሳምንት በሱሉልታ የተደረገው የጎዳና ሩጫ እንደተጠናቀቀ አትሌቶች በኢትዮጵያ አትሌቲክስ ፌዴሬሽን ላይ በሰላማዊ ሰልፍ ተቃውሞ ማሰማታቸው የሚታወስ ነው። በስፍራው የተገኙት የአትሌቲክስ ፌዴሬሽኑ ከፍተኛ ባለስልጣኖች፣ ምክትል ፕሬዝዳንቱ አትሌት ገብረ እግዚአብሔር ገብረ ማርያም እና አቶ ዱቤ ጂሮ ለሰልፈኞቹ ጥያቄ ምላሽ ሰጥተዋል። ተቃውሞውን ተከትሎም አትሌት ኃይለ ገብረ ስላሴ የፕሬዝዳንትነቱን ስልጣን መልቀቁን ወዲያውኑ አስታውቋል። በዚሁ መሰረት አትሌት ደራርቱ ቱሉ ኃይሌን ተከትላ የፌዴሬሽኑ ፕሬዝዳንት መሆኗ ተገልጿል። ይህም የሆነው ደንቡን ተከትሎ የተደረገና ከሁለት ወር በኋላ የፕሬዝዳንት ምርጫ እንደሚደረግ የፌዴሬሽኑ የጽህፈት ቤት ኃላፊ አቶ ቢልሊ መቆያ አስታውቀዋል። ወደ እግር ኳስ ዜና ስንሸጋገር በአዲስ አበባና በሌሎች አፍሪካ ከተሞች የተካሄዱትን የተወሰኑ የ32ኛውን የአፍሪካ ዋንጫ አምስተኛ ጨዋታዎችን እናገኛለን። እዚህ በአዲስ አበባ ስቴዲየም የኢትዮጵያ ብሔራዊ እግር ኳስ ቡድን የጋናቸውን አስተናግዶ በእንግዳው ቡድን 2-0 ተሸንፎ የማለፍ ድሉንም አሟጧል። የጋናው ብላክ ስታር ውጤቱን አሳምሮ የማለፍ ድሉን ያሳካው ጨዋታው በተጀመረ በ3ኛው ደቂቃ ጆርዳን አየው የመጀመሪያ ማስደንገጫ ጎል በማግባት ነበር። ይኸው ተጫዋች በ4ኛው ደቂቃ በፍጹም ቅጣት ሁለተኛ ጎል አክሎ ለረፍት ወጥቷል። ከረፍት መልስም ከሁለቱም በኩል ጎል ሳይገኝ በጋና 2-0 አሸናፊነት ጨዋታው ተጠናቋል። በመድቡ ኬንያ 7 ጋና 6 ነጥብ ሲኖራቸው 4 ነጥብ ያለው ኢትዮጵያ ብሔራዊ ቡድን ለ2019 አፍሪካ ዋንጫ የማለፍ ድሉን ይበልጥ አጨልሟል። ጋናና ኬንያ ማለፋቸውን አረጋግጠዋል። በሌሎች የአፍሪካ ከተሞችም በተደረጉ አምስተኛ ጨዋታዎች ግብጽ ቱኒዚያ 3-2 ቢረታም ከመድባቸው አንደኛና ሁለተኛ ሆነው ግብጽና ቱኒዚያ ማለፋቸውን አረጋግጠዋል። አልጄሪያ ቶጎን 4-0 በረታችበት ጨዋታ ማህሬስ ለአልጄሪያ 2 ጎል አግብቷል። የፊታችን ሰኔ ወር በ32ኛው የአፍሪካ ዋንጫ ለመጀመሪያ ጊዜ 24 ቡድኖች የሚሳተፉበት መሆኑ ታውቋል።
እናመሰግናለን። ገዛኸኝ ጽዮን መስቀል ነበር ከአዲስ አበባ። ለዛሬ በዚሁ እንሰናበት። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደህና ቆዩ።
ገዛኸኝና ሞክሼ ሁለታችሁንም አመሰግናለሁ ለሳምንቱ የስፖርት ዘገባ። አሁን ወደ ቀጣዩ ቅንብር እናልፋለን። አፍሪካ ነክ ርዕሶች ነው።
ከዘጠኝ ዓመታት በፊት ኤርትራ ላይ ተጥለው የነበሩት ማዕቀቦች እንዲነሱ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ባለፈው ረቡዕ በሙሉ ድምፅ መወሰኑ ይታወቃል። ይህን መሰረት በማድረግ ሁለት ኤርትራውያን አስተያየቶቻቸውን እንዲያጋሩን ጋብዘናል። አቶ አብዱራህማን ሰይድ ለንደን የሚኖሩ ትውልደ ኤርትራ ሲሆኑ ኤርትራ ውስጥ የሰብአዊና የፖለቲካ መብቶች እንዲከበሩ እንዲሁም መልካም አስተዳደር እንዲኖር የሚሟገቱ ናቸው። አቶ አሉላ አብርሃም ደግሞ የለንደን ነዋሪ ትውልደ ኤርትራ የፊዚክስና ሂሳብ መምህር ናቸው። አዳነች ፍሳሐዬ ናት ሁለቱን እንግዶች ያነጋገረችው።
አቶ አብዱራህማን ሰይድ ማዕቀቡ የተጣለው መሳሪያ ወደ ኤርትራ እንዳይገባ የኤርትራ መንግስት ባለስልጣኖች እንደፈለጉ ወደ ውጭ ሀገራት እንዳይዘዋወሩና በውጭ ሀገራት ያላቸውን ንብረት እንዳያወጡ የሚያግድ የነበረ ቢሆንም በተግባር ላይ ሲውል አልታየም ብለዋል።
ማዕቀቡ በተለይ የጦር መሳሪያና የኤርትራ መንግስት ኃላፊዎች እንደፈለጉ ወደ ውጭ ሀገር እንዳይሄዱ ባን ለማድረግ እና ገንዘባቸውም ውጭ ሀገር ያለው እሱንን ፍሪዝ ለማድረግ ተብሎ ነው የታገደው በ2009 ዓ.ም በፈረንጅ አቆጣጠር ማለት ነው። ሆኖም ግን ባለፉት 9 ዓመታት አንድ ቀን ሚሊተሪ መሳሪያ ኢምፖርት ማድረግ ባን ሲያደርጉ አላየናቸውም። የስርዓቱም ኃላፊዎች እንደልባቸው ሲንቀሳቀሱ ነው የቆዩት ባለፉት 9 ዓመታት ማለት ነው። አልፎም አገሪቷን ሚሊተራይዝ ነው የሆነችው። ከ18 እድሜ በላይ ያለው በሙሉ ሰራዊቱ ጋር መክተት አለበት። በዛው ላይም የኤርትራ መሬትና ባህር ለሌሎች አገሮች አከራይቶ ለሚሊተሪ ፐርፐዝ እንዲጠቀሙበት፣ እዛውም ሆነው የመንንና ሌላ ሚሊተሪ ኦፕሬሽንስ እንዲያካሂዱ ያስፈቀደ ሁኔታዎች የነበረው እና ማዕቀቡ እርስ የሌለው ሆኖ ነው የቆየው።
አቶ አሉላ አብርሃም ግን ማዕቀቡ መጀመሪያውንም ቢሆን ተገቢ አልነበረም ሲሉ አስረድተዋል።
አዎ፣ ይሄ ማዕቀብ ከመጀመሪያውንም መጣል የሌለበት ማዕቀብ ነበር። የተጠቀሙት ምክንያት ከ2012 ዓ.ም ጀምሮ ምንም ጭብጥ እንዳላገኙ፣ ከመጀመሪያውንም ጭብጥ እንዳልነበረ የታወቀ ነገር ነው። ግን ይህን እያወቁ እንደገና ምክንያቱን ወደ ሌላ እየቀየሩ ከጅቡቲ ጋር ባለው ጉዳይ መጀመሪያ ከሶማሌ ጋር የተባለው ከዛ በኋላ ደግሞ ወደ መጨረሻ ላይ 2015 ዓ.ም ላይ ደግሞ ካየሽው ማዕቀቡ እንደገና ሲቀጥሉት የኢትዮጵያና የጅቡቲን ተቃዋሚዎች ስለሚደግፉ ተብሎ የቀድሞ ጠቅላይ ሚኒስቴር ኃይለማርያም ደሳለኝ እንደሚለው እንደነበረ አካባቢውን ለማተራመስ የሚለው ነገር ነው እዛ እንትን ውስጥ የተደረገው እና ከዛ ሊቀጥሉበት የቻሉት እና ምንም ምክንያት አልነበረም። ግን አጀንዳ ስለነበራቸው ነው፣ የኤርትራ መንግስት ለማዳከም ስለነበረ ዝም ብሎ ለመቀጠል። አሁን ግን የሰላሙ ሁኔታ እዛ አካባቢ ውስጥ ጥሩ ስለሆነ የግድ ተገደው ነው ይህን ነገር ደግሞ እንዲያነሱት የተደረገው።
አቶ አብዱራህማን ጥርስ አልባ ያሉት ማዕቀብ ስርዓቱ ለውጥ እንዲያመጣ የሚገፋፋ አልነበረም ይላሉ።
ስርዓቱም ለውጥ እንዲያመጣ የሚገፋፋ ነገር አልነበረም። በተጨማሪም አንዳንድ ጊዜ ያስመራው ስርዓት ነገሩ ልክ የዓለም አቀፍ ህብረተሰብ ላዩ ላይ ማቀጥሎ የኤርትራን ነጻነትን ሊያንኮላሽ እየፈለገ ነው ምናምን ብሎ ሊጠቀምበት ሲሞክር ነው የቆየው እና አሁን መነሳቱ ምንም ለውጥ አያረግ ማለት ነው። የስርዓቱ ጠባይ እንግዲህ ብዙ አልተቀየረም። በተለይ በሰብአዊ መብት መጠበቅ ኤርትራ ውስጥ ይሁን የህገ መንግስት ማስከበር ይሁን ሌላም ምንም ነገር ያደረገው ለውጥ የለም።
አቶ አሉላ አብርሃም በበኩላቸው
እንዳየሽው ከሆነ ወይ ደግሞ እንደሰማ ማሽው የዛሬ 10 አመት ሙሉ threat of war ኤርትራ ላይ ተመጣጣኝ እርምጃ እንወስዳለን መንግስትን ቀይራለን ይሄን እየተባለ አንተ ትጥቅህን ፍታ ወታደር አይኖርህ አታሰልጥን ወጣቶችን አገር አትከላከል ለሚል ሰው እንግዲህ እጅህን አጣምርና ወደኋላ መጥቼ ልውረርህ ነው።
አቶ አብዱራህማን ሰይድ አንድ ትንሽ ለውጥ ያለው ከኢትዮጵያ ጋር የተገኘው ሰላም ነው፣ ነገር ግን እሱም ቢሆን የመሪዎች ሰላም ብቻ ሆኖ እንዳይቀር ያሰጋል ብለዋል።
ትንሽዋ ለውጥ ያለችው ከኢትዮጵያ ጋር ሰላም መገኘቱ ነው። ሆኖም ግን እዛም የሚያስፈራው ልክ እንደ የግለሰቦች ሰላም ሆኖ እንዳይቀር የመሪዎቹ ሰላም ሆኖ እንዳይቀር ያስፈራል። ምክንያቱም ኤርትራ ውስጥ ያለው ህዝብ በምንም ነገር የሚሳተፍበት ነገር የለም። በአሁኑ ጊዜ አገሩም በሙሉ በአንድ ሰው እጅ ነው ገብቶ ያለው እና የሰላሙን ዘለቄታ በጣም አስጊ ነው። በዛው ላይ እሱም ኢትዮጵያ ላይ ያለው አስተያየት ደግሞ ኢትዮጵያ እንደ ሀገር ሳይሆን ኢትዮጵያ እንደ ፓርቲ እና እንደ ግለሰቦች ወይም መሪዎች ነው የሚያያት ያለው እና ከአንዱ ጋራ ሲቀርብ ሌላው ጋራ የመራቅ እይታ አለ። ይሄ ደግሞ የተዛባ አይነት ሰላም እንዳይሆን ያሰጋል።
አቶ አብዱራህማን ሰይድ አያይዘውም ፕሬዚደንት ኢሳያስ ከኢትዮጵያ ጋር ባደረጉት የሰላም ስምምነት ከአንድ ወገን ጋር ወግኖ በሌላ የኢትዮጵያ ፓርቲ ላይ ዘመቻ የማድረግ ሁኔታዎች እየታዩ ናቸው ብለዋል።
የአንዱን ጥግ ይዞ ሌላው የኢትዮጵያ ክንፍ ወይም ፓርቲ ላይ ዘመቻ የማድረግም ሁኔታዎች እየታዩ ናቸው ያሉት እና ከኢትዮጵያ ጋር የሚያደርጉ ያለው ግንኙነት ከአብይ አህመድ ጋር የሚያደርጉ የግል ግንኙነት ነው የሚመስለው ያለው ከኢትዮጵያ እንደ ሀገር ሳይሆን ከአንድ መሪ እንደሆነ ነው የሚታየው ያለው። የአቶ አቢም ድግስና ምናምን ከአቶ ኢሳያስ ብዙ ኤርትራኖችን እያስተሳሰበ ነው ያለው። ምክንያቱም አቶ አቢ ሲመጣ ሁሉም ሰው ደስ ብሎት ነበር። ምክንያቱም የሪፎርም ስሎጋን ይዞ ስለመጣ የሰብአዊ መብቶችም የማስከበር እስረኞች፣ የፖለቲካ እስረኞች የማስፈታት ይህን ሁሉ ነገሮች ሲታዩ ከኤርትራም ጋራ ሰላም ቃለ ምንም ፕሪኮንዲሽንስ አክሴፕት ስላደረገ በጣም ኤርትራኖች በጣም ደስ ብሏቸው ነበር። ኢትዮጵያ ውስጥ ጥሩ ለውጥ እየታየ ነው የገፋ ነው ምናምን ብለው ነበር። አሁን ግን ከአቶ ኢሳያስ አፈወርቂ ጋር የሚያደርጉ ያለው ግንኙነቶች እና ሌላ ትንሽ እያሳሰባቸው እየመጣ ነው።
አቶ አሉላ አብርሃም ግን ስለ ሰላም ስምምነቱ ለየት ያለ አመለካከት ነው ያላቸው። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በኤርትራ ላይ ተጥሎ የነበረው ማዕቀብ የሚጎዳው ኤርትራን ብቻ እንዳልሆነ ተረድቷል ይላሉ።
ይሄ ማዕቀብ ኤርትራን ብቻ የሚጎዳ የመሰላቸው ሰዎች ነበሩ። ግን ይሄ ማዕቀብ ጥሩ አሁን ቪዥነሪ ሊደርሺፕ ኢትዮጵያ ውስጥ መምጣቱ ራሱ የፕራይም ሚኒስትር አብይ አህመድ ይሄ ማዕቀብ ሁላችንንም እንደሚጎዳ ተገንዝቧል። ይሄን ተገንዝቦ ደግሞ ፋይናል ኤንድ ባይንዲንግ የሚባለውን የቦርደር ሩሊንግ
የመጨረሻና
አሳሪ የሆነውን እና አለምንም ፕሪኮንዲሽንስ መቀበሉ ራሱ ለዚህ ሁሉ በር መክፈቱ ኢትዮጵያና ኤርትራ ብቻ ሳይሆን ሶማሌም፣ ጅቡቲም አሁን ትገባለች፣ ኬንያም፣ ሱዳንም፣ ሳውዝ ሱዳንም በጠቅላላ አሁን ጥሩ የሆነ ሪጅናል ኮንፌሽን ይኖረናል።
አድማጮች፣ አቶ አሉላ አብርሃምንና አቶ አብዱራህማን ሰይድን እናመሰግናለን።
የአሜሪካ ድምፅ ራዲዮ አማርኛ ቋንቋ አገልግሎት በ19 በ22ና በ25 ሜትር ባንዶች እንዲሁም በናይል ሳት በየቀኑ ከሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ በቃ። ያስተናገድናችሁ ሰለሞን ክፍሌና
እኔም ሰሎሞን አባተ ከአቀናባሪዋ ብርሃን ኃይሉ ከዋና አዘጋጇ ትዝታ በላቸውና ከተቀሩትም ባልደረቦቻችን ጋር ልንሰናበታችሁ ነው። እንግዲህ
ነገ ማክሰኞ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን።
የትግርኛ ስርጭት ይቀጥላል። ከእኛ በኋላ ነገ አዲስ አበባ ቆንጆ ትሆናለች ከጠዋትና ከማታው በስተቀር 24 ዲግሪ ሴልሺየስ እና ከፊል ደመናማ ነው የምትሆነው። በሙዚቃ እንሰናበታችሁ እስከ ዝግጅቱ ፍጻሜ አስቴር አወቀ የማታ ማታ የፕሮዲውሰሯ ግብዣ ነው። ጤና ይስጥልኝ።
What you want all of it all?